በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት እርሱ ለሰማያዊ ርስት የመረጣችሁ የክርስቶስ ቤተሰቦች፣ የድንግል ማርያም ያደራ ልጆች፣ እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። በቸርነቱና በምሕረቱ በይቅርታው በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፍቃድ ዛሬ የምንማማርበት የትምህርት ርዕስ በዘፍጥረት ምዕራፍ 3 ቁጥር 9 ላይ የሚነገረውን ኃይለ ቃል መነሻ አድርገን ይሆናል። ቅዱስ ቃሉም ወዴት ነህ ይላል። ይህንን ኃይለ ቃል የተናገረው ሰማይና ምድርን የፈጠረ እንዲሁም ፈጥሮ እየገዛ ያለ እያስተዳደረ ያለ ሰማያዊ አባታችን እግዚአብሔር ነው። አምላካችን እግዚአብሔር ይህንን ቃል የተናገረበት ምክንያት የራሱ የሆነ ትልቅ የሆነ ምክንያት አለው። ይህም የተናገረው የሁላችን መነሻ የሆኑት ለሁላችንም መገኛ የሆኑት ለአዳምና ለሔዋን ነው። እግዚአብሔር አምላክ ይህንን ቃል በምን ምክንያት ተናገረው የሚለውን ታሪኩን በትንሽ መልኩ እናየዋለን። ይህ ቃል የተነገረው ለአባታችን አዳምና ለእናታችን ሔዋንም ቢሆን ቅድመ ታሪኩ ትእዛዝን በማፍረስ የተባሉትን ነገር ሁሉ በመጣስ የነበረ ችግር ነው። ይህ ቃል ሊነገርበት የቻለው ምክንያት አባታችን አዳም እናታችንም ሔዋን ከተፈጠሩ በኋላ እግዚአብሔር አምላክ አዳምን በምድር ያሉትን ግዛ፣ በምድር ያሉትን ሁሉ አንተ በኃላፊነት ልትመራቸው ልትገዛቸው ትችላለህ፣ ይህንን ስልጣን ሰጥቻለሁ። ነገር ግን የኔ አምላክነት ያንተ ልጅነት፣ የኔ ፈጣሪነት ያንተ ተፈጣሪነት እንዲታወቅ ይህችን ዕፅ እንዳትበላ ብሎ እግዚአብሔር አዳምን ትእዛዝ ሰጠው። ከዚህ በኋላ አዳም ይህንን ቃል አክብሮ ለሰባት ዓመት ያህል በገነት ኖሯል። አዳም ለሰባት ዓመት ያህል በገነት ቢኖርም ሰይጣን አይተኛምና፣ እንደምናቀው ሰይጣን ስላልተኛ አዳምንም ሔዋንንም የሚያጠምድበትን ዘዴ ፈልጎ በእባብ ተመስሎ ወደ እነሱ ቀረበ። እንዲህ ነው ሁልጊዜ እኛ በጎ ስንሰራ መልካም ስንሰራ ዲያብሎስ አይወድም። ሁልጊዜም ፈተናን ለማቅረብ ሁልጊዜም እኛን ለመጣል ይሮጣል። እንግዲያውስ አዳምና ሔዋንን ሊፈትናቸው በእባብ ተመስሎ መጣ። ታሪኩን ስለምናቀው አጠር አድርጌ ላቅርበው። አዳም በገነት እየኖረ ሳለ በጸሎት ተጠምዶ ዲያብሎስ በእባብ ተመስሎ ቀርቦት አዳም ሆይ የምድር የሰማይ ንጉሥ ነህ አለው። እንግዲህ ልብ በሉ፣ ያልተሰጠውን ማይረግ ሲሰጠው ነው። ዞር በልልኝ አለው። ወደ ሔዋን ሄዶ አንቺ የምድርና የሰማይ ልዕልት ሆይ አላት። እሷም ይህንን ሰላምታ ሰምተው አታውቅምና ደስ አላት። ከዚህ በኋላ ብዙ ከተጫወቱ በኋላ ዲያብሎስ ወይም እባብ እንዲህ አላት፣ እግዚአብሔር ይህችን ዕፅ እንዳትበሉ ያደረገው በእውነት የእሱን ጸጋ ወይም ደግሞ የእሱን ባህሪ የአምላክነትን ባህሪ እንዳትወርሱ ስለፈለገ ነው። ይህንን ብትበሉ በእውነት እግዚአብሔር የእሱን ያህል በረከት ወይም የእሱን ያህል ቦታ ታገኛላችሁ አለ። ከዚህ በኋላ ሔዋን አብዝታ ተመኘችው፣ ልትበላም አብዝታ ጓጓች ይላል። ከዕለታት በአንደኛው ቀን ቀጥፋ እሷ በልታ በእውነት አዳም አባታችንን አበላችው። ከዚህ በኋላ ነው ያ ሕገ እግዚአብሔር የተሻረው። ከዚህ በኋላ ነው አዳምም የአባቱን የእግዚአብሔርን ትእዛዝ ሽሮ ጸጋው የተገፈፈው። ስለዚህም ጸጋው እንደ ተገፈፈ ወዲያውኑ ሲያውቅ ምን አደረገ? ቅጠል በጠሰና ያንን ቅጠል ሸፈነው ይላል። አፍረቱን አፍረተ ሥጋውን ሸፈነና በዛፍ ስሮች ተደበቀ። ከዚህ በኋላ እንደ ርስ አድርገን የተነሳንበትን መነሻ አምላካችን እግዚአብሔር አዳም ሆይ ወዴት ነህ ብሎት በእውነት ሊጠራው ወደ እርሱ ቀረበ። የፍቅር ጥሪ ነው፣ የምህረት ጥሪ ነው፣ የቸርነት ጥሪ ነው፣ የንስሐ ጥሪ ነው። ይህን ጥሪ ስናዳምጥ በእውነት በሕይወታችን ውስጥ እኛም በረከት እናገኛለን። አዳም ወዴት ነህ ሲባል ሕገ እግዚአብሔርን ስለሻረ ከሕገ እግዚአብሔር ስለወጣ ጨነቀው። ማለት የሚገባው በድዬ ነው፣ አጥፍቼ ነው፣ አትብላ ያልከኝን ነገር በልቼ በእውነት ጸጋዬ ተገፏል፣ ይቅር በለኝ ሊል ይገባ ነበር። ነገር ግን አዳም እንዲህ አይደለም ያለው፣ ምክንያት ሰጠ። የሰጠኸኝ ይህች ሴት እጹን ከጥፋ እንድበላ አደረገችው። ከዛ በኋላ ይህችን እጽ ቀጥፌ እኔም በላው አለ። እግዚአብሔር አምላክ ምክንያትን አልነበረም ከአዳም የፈለገው፣ ንስሐን ነበር፣ መመለስን ነበር፣ ይቅር በለኝ ማለትን ነበር የፈለገው። እንዲህ ነው ሕይወታችን። ብዙ ጊዜ እኛ ወደን ፈቅደን በሰራነው ነገር በሰው ማማኘት እንወዳለን፣ በሰው ማማኘት እንፈልጋለን። አዳምም እንዲህ አደረገ። ከአባታችን አዳም የወረስነው ውርስ ነው። ሔዋንም ብትጠየቅ እባብ አሳሳተኝ አለች። ደግሞም እባብ ቢጠየቅ ሰይጣን አሳሳተኝ አለ። እንግዲያውስ እግዚአብሔር የንስሐ ልቦና ስላልነበራቸው ምንድን ነው ያደረገው? ስለ አንተ አለው አዳምን፣ ምድር የተረገመች ትሁን፣ እሾህና አሜኬላ ታብቅል። እንዲህ ነው ያለው አምላካችን። ሔዋንንም እባብንም በየፊናቸው ረገመና አዳምና ሔዋንን ከገነት አባረራቸው። ከዚህ በኋላ ነው አዳም ሳይዘራበት የሚያጭድበት ያ ገነት ቢናፍቀው ፍሬውን መልቀም የሚመኝበት ሳይደክም ፍሬውን የሚለቅመው ያ ገነት ቢናፍቀው እግዚአብሔር ሆይ ይቅር በለኝ ማለት ጀመረ። ምሕረትን ስጠኝ ማለት ጀመረ። ሱባኤ ይዞ ማልቀስ ጀመረ። ታሪኩን ብዙ አናወራው፣ ግን በዚህ ለቅሶ ውስጥ ነው ድጋሚ እግዚአብሔር አዳም ሆይ ወዴት ነህ አለው። እጅግ የሚገርማችሁ ይህ ንስሐ ይህ መመለስ ልዩ ነው፣ ከእኛ መመለስ የሚበልጥ እውነተኛ መመለስ። የአዳም ንስሐ የአዳም መመለስ እግዚአብሔርን ከሰማይ ያወረደ ነው፣ ከክብር ወንበሩ ከክብር መንበሩ ያወረደ ነው። እጅግ ይገርማል። እውነተኛ ንስሐ ነው ወገኖቼ። እግዚአብሔር ወዴት ነህ ብሎ ሲፈልገው እነሆኝ ኃጢአት ሰርቼ በደል ሰርቼ ጸጋዬ ተገፎ በምድር የምድርን በረከት ለመብላት በምድር የምድርን ሐሳብ የምድርን ሕይወት ለመያዝ በምድር ወድቅ ያለው አለ። ከዛ በኋላ ከወደቀበት እግዚአብሔር ሊያነሳው በምህረት ሊቀበለው ከልጅ ልጁ ተወልዶ ወለ እግዚአብሔር ኢየሱስ ክርስቶስ ወደዚህ ምድር መጥቶ አዳምን አዳነው። ወገኖቼ ዛሬም እግዚአብሔር እኛን ይጠራናል። ከወዴት ወደክ ይለናል። ከመጠጥ ስር የወደቅን ካለን እውነት አሁን ልንነሳ ያስፈልጋል። ዛሬ እግዚአብሔር ይጠራናል። ከሟርተኝነት፣ ከአድበኝነት፣ ከጣዖት ማምለክ የወደቅን ካለን ዛሬ እግዚአብሔር ወዴት ነህ ይለናል። ብቻ እዛው ስፍራ ሆነን፣ ኃጢአተኛው ስፍራ ሆነን፣ በደለኛው ስፍራ ሆነን፣ እግዚአብሔርን የማያስመሰግን ስፍራ ሆነን ከዚህ ወርቀናል። እግዚአብሔር ሆይ ልክ እንደ ናትናኤል ከበለስ በታች ልታይን ይገባል ልንለው ያስፈልጋል። እግዚአብሔር ዛሬ እኛን ከወዴት ወደቃችሁ እያለን ነው፣ ይፈልገናል። ልጆቹንን የፍቅር ጥሪ፣ የንስሐ ጥሪ፣ የምህረት ጥሪ፣ የቸርነት ጥሪ ያቀርብልናል። ስንቶቻችን በእውነት እግዚአብሔርን ሰምተነው ይሆን? እንዲህ ነው የሚለው እግዚአብሔር እንዴት እንደሚፈልገን ዮሐንስ በራእዩ ሲናገር ራእይ ምዕራፍ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ አለ። እንግዲህ ልብ በሉ፣ እግዚአብሔር ከደጁ ቆሞ ከልቦናችን ደጅ ቆሞ ያንኳኳል። መቼ ነው የምንከፍትለት? የልቦናችንን ደጅ ከፍተንለት ከእኛ ጋር የሚገባው መቼ ነው? በእውነት ወዴት ነው እያለ ነው፣ ወዴት ናችሁ እያለ ነው። ልንሰማው ያስፈልጋል። እግዚአብሔር ሲጠራን ልቦናችንን ሲያንኳኳ ከመጠጥ ስር ከሆንን ከበደለኝነት ስራ ውስጥ ከሆንን ከኃጢአተኝነት ስራ ውስጥ ከሆንን እውነት እግዚአብሔር ሆይ ከዚህ ወርቀና ልንለው ያስፈልጋል። ሊያነሳን የታመነ ነው። ታስታውሱ እንደሆን ቅዱስ ዳዊትን ሁላችንም እናውቀዋለን። ታሪኩን ሁላችንም ሲተረክ እናውቃለን። ምንድን ነው የሆነው? እግዚአብሔርን የሚያውቅ እንደ ልቤ የተባለ ቅዱስ ዳዊት፣ ከአስርቱ ትእዛዛት ሁለቱን ያጠፋ ቅዱስ ዳዊት በበደል እንዴት አጠፋ ትሉኝ እንደሆን የሰው ንብረት፣ የኦርዮንን ሀብት፣ የኦርዮንን ንብረት ሚስቱን ቀምቶ፣ አንድም ያ ብቻ ሳያንሰው አትግደል የሚለውን ሕግ ተላልፎ ኦርዮንን፣ ንጹሐኑን ሰው፣ የተቀደሰውን ሰው፣ ምስጊኑን ሰው፣ ለእስራኤል ደህንነት የሚሮጠውን ሰው፣ ታቦተ ጽዮን በደጅ ቆማ እኔ በቤት እንዴት አድራለሁ የሚል ያ ሰው ምስኪን ሰው ነው ወገኖች። ያንን ሰው አስገድሎታል። በዚህ ውስጥ ነው እግዚአብሔር በነቢዩ አማካኝነት፣ በነቢዩ ናታል አማካኝነት ወዴት ነህ አለው። ወገኖች ወዴት ነህ? እንዲህ ነው እግዚአብሔር በእውነት የኃጢአተኛውን መሞት አይወድም፣ የበደለኛውንም መሞት አይወድም። ወዴት ነህ አለው ቅዱስ ዳዊት። ነቢዩ ናታል መጥቶ የሰራውን ታሪክ ሁሉ ሲነግረው ምንድን ነው ያለው ወገኖቼ? እውነት በድያለሁ፣ እውነት አጥፍቻለሁ አለ። ከዛ በኋላ ጉድጓድ ቆፍሮ በጉድጓዱ ውስጥ ማልቀስ ማንባት ጀመረ። የንግስናውን ልብስ ጥሎ ማቅ ለብሶ አመድ ነስንሶ ማንባት ጀመረ። ወገኖቼ እንዲህ ነው እግዚአብሔር ሲፈልገን ወዴት ናችሁ ሲለን እኛ ደግሞ ከዚህ አለን እንበለው። ቅዱስ ዳዊት ስለ ሐዘኑ፣ ስለ ለቅሶ፣ ስለ ጩኸቱ ሲናገር መዝሙር 6:6 ላይ እንዲህ አለ፣ በእንባዬ አልጋዬን አርሰዋለሁ አለ። በእንባዬ ሌሊቱን ሁሉ አልጋዬን አርሰዋለሁ አለ። እንግዲህ አስቡ፣ ለንስሐ የተዘጋጀ ልብ እንዲህ ነው። ሁልጊዜ ያነባል፣ ሁልጊዜ ያለቅሳል፣ ሁልጊዜ ይጮኻል። ከዛ በኋላ ጩኸቱ ይሰማል። ለዚህ ነው ስላለቀሰ ስላነባ ከወደቀበት ከነበረበት አጸያፊ ስራ እግዚአብሔር ስላነሳው እንዲህ አለ፣ በሸለቆ ስፍራ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣል። ከኔ ጋር ናቸው አይደል? የሕግ መምህር በረከትን ይሰጣል። እንዲህ ነው ሁልጊዜም እግዚአብሔር አምላክ ይህንን ይናገራል። ሲጠራን እሺ ብለን ወዴት ነው ያለው ብሎ ሲጠራን በእውነት እኛ ከዚህ አለን ወርቀናል ይቅር በለን ልንለው ያስፈልጋል። ይህንን በተመለከተ ቅዱስ አባታችን ጴጥሮስ እንዲህ በማለት ይነግረናል። በአንደኛ ጴጥሮስ ምዕራፍ 4:8 ላይ ያለፈው ዘመን ይበቃችኋል፣ በስካር በዝሙት ያለ ልክ በመጠጣት በነውር ያሳለፋችሁት ያለፈው ዘመን ይበቃችኋል አለ። ወገኖች ዛሬ እግዚአብሔር ይፈልገናል። ዘመናት ሲተጉ፣ ጊዜያት ሲተኩ እግዚአብሔር አምላክ ከዛሬ ነገ ንስሐ ይገባሉ ይለወጣሉ እያለ ይፈልገናል። ወዴት ናችሁ ይለናል። በእውነት ጥሪውን ሰምተነው ይሆን? ጥሪውን አዳምጠነው ይሆን? ጥሪውን ያዳመጠ ይጠቀማል፣ ከሕግ መምህር በረከት ያገኛል። ወዴት ነህ ሲለን እግዚአብሔር አምላክን ከዚህ ወርቀና አለን በለው። እግዚአብሔር አምላክ ሁሉን ሊሰጠን የታመነ ነው። ያለንበትን ቦታ እናስተውል ወገኖች። ዛሬ ግማሹ ሰነድ በማበላሸት ጓደኛውን ከስራ ሲያስባርረው፣ ግማሹም በሐሰት መስክሮ ጓደኛውን ሲያሳስረው አይተናል፣ ሰምተናል። ከዚህ ስራችሁ ነው ውጡ እያለን ያለው እግዚአብሔር። ከዚህ ስራ ልንወጣ ያስፈልጋል። እግዚአብሔር ወዴት ነህ ይለናል። ዛሬም ከቀራጭ መንደር ያለን ካለን እንውጣ። ዛሬም ከስካር መንደር ያለን ካለን እንውጣ። እግዚአብሔር አምላክ ሸክማችንን ሊያቀልልን የታመነ ነው። እንዲህ ነው ያለው በዚህ በማቴዎስ ወንጌል ምዕራፍ 11:29 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ከዚህ በላይ ምን የፍቅር ጥሪ አለ? እኔ አሳርፋችኋለሁ፣ እኔ በምህረት መለከታችኋለሁ። ቀንበሬም ልዝብ ነው አለ። እንዴት አይነት የምህረት ጌታ ነው! እንዴት አይነት የፍቅር ጌታ ነው! ስንቶቻችን ይህንን ጥሪ ሰምተነው ይሆን? እንግዲያውስ አሮጌውን ሰው እናስወግድ፣ አዲሱን ሰው በእግዚአብሔር ምስል የተሠራውን በንስሐ ውሃ የታጠበውን ዘማዊ ሆኖ እንደሆን እንደ ድንግል የሆነውን ኃጢአተኛ ሆኖ እንደሆን ጻድቅ የሆነውን ያንን ሰው እንልበሰው። መጽሐፍ ቅዱስ እንዲህ ነው የሚለን በኤፌሶን ምዕራፍ 4 ቁጥር 23 ላይ የጠፋውን ሰው አሮጌውን ሰው አስወግዱ፣ ለእውነትም በሚሆን ቅድስና እንደ እግዚአብሔር መንፈስ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱን ሰው ልንለብስ ያስፈልጋል። እግዚአብሔር ወዴት ነህ ሲለን እዚህ ጋር ነው ካልነው እዛ ድረስ ይመጣል። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጸየፍም። እግዚአብሔር ዛሬም ብንወድቅ ልጆቼ ሊለን የታመነ ነው። እንደውም በድሮ ጊዜ የሚዘመር አንድ መዝሙር አለ። ምንድን ነው የሚል? ዛሬም ስበድለው ልጄ ነህ ይለኛል ነው። እግዚአብሔር ሁልጊዜም ብንበድለው ሰው ነው እንጂ ሰውን ቢበድል የሚቀየም፣ ሰው ነው እንጂ ሰውን ቢበድል በእውነት የሚያስቀይመው። ግን እግዚአብሔር ብንበድለው አይቀየምም። እንደ ሰው አይደለማ፣ ባህሪው የሰውን ባህሪ አይተካማ። እንደኛ ብልሹ ጸባይ የለውማ። እግዚአብሔር ሁልጊዜም በንስሐ ይጠራናል። ሁልጊዜም ወዴት ነህ ይለናል። እንግዲያውስ እንስማ። በዲግሪ መኳንንት የሆንን እንኖራለን። ዲፕሎማውን ዶክትሬቱን የያዝን እንኖራለን። ብዙ ገንዘብ የያዝን እንኖራለን። ነገር ግን እግዚአብሔር ሲጠራን እውቀታችን አያድንንም ወገኖች፣ እሺ ልንለው ያስፈልጋል። እግዚአብሔር ሲጠራን ኑሯችን አያድንንም፣ እሺ ልንለው ያስፈልጋል። አካሄዳችንን ከእግዚአብሔር ጋር ማድረግ ስለሚገባል። እንዲህ ነው የሚለው መጽሐፍ ቅዱስ በመዝሙር 23 ቁጥር 7 ላይ እናንተ መኳንንት ደጆቻችሁን ክፈቱ። በቅዳሴም ላይ ሁልጊዜ ይህንን ርዕስ ወይም ይህንን ቃል እንሰማዋል። እናንተ መኳንንት ደጆቻችሁን ክፈቱ። በሀብት በንብረት መኳንንት የሆናችሁ፣ በእውቀት መኳንንት የሆናችሁ፣ በስልጣን መኳንንት የሆናችሁ በሮቻችሁን ክፈቱ። እግዚአብሔር ሲጠራን በሮቻችንን ልንከፍት ያስፈልጋል። ምክንያቱም በራችንን የምንከፍተው የልቦናችንን በር የምንከፍተው የክብር ንጉሥ እግዚአብሔር ይገባ ዘንድ ነው። የክብር ንጉሥ እግዚአብሔር ከእኛ ጋር ይኖር ዘንድ ነው። የዛ ሰዓት እግዚአብሔር አምላክ ጸጋውን በእኛ ላይ ያኖራል። አዳም ወዴት ነህ ሲባል በድያለሁ፣ አትፍቻለሁ፣ ይቅር በለኝ ብሎ ስለ ጮኸ ስለ ለመነ በእውነት ያጣትን መንግሥተ ሰማያት ገነት አግኝቷታል። እንዲሁም ደግሞ ዳዊትም ወዴት ነህ ሲባል ያጣውን ያንን ጸጋ አግኝቷል አልቅሶ። ለዚህ ነው ዝንቱ ነዳይ ጸረ ወእግዚአብሔር ሰመኦ ያለው። ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራ ሁሉ አዳነው አለ በመዝሙር 33 ላይ። አዎ ብዙ መከራ ነበረበት፣ በኃጢአት ያገኘው መከራ። ግን ከዛ ሁሉ ስለ ጮኸ ጥሪውን ሰምቶ አቤት ስላለ ዳዊት ተምሯል። ወገኖች አሁንም እኛ እንማር ዘንድ በምህረት እግዚአብሔር ይመለከተን ዘንድ ወደ ንስሐ ልንቀርብ ያስፈልጋል። በምህረት እግዚአብሔር እኛን ያዳምጥ ዘንድ ወደ ንስሐ ልንቀርብ ያስፈልጋል። በራእይ ምዕራፍ 3 ቁጥር 19 ላይ እንግዲህ ቅና ንስሐም ግባ ይላል። እንግዲህ ቅና አለ፣ ንስሐም ግባ። ከእግዚአብሔር ጋር ለመኖር መቅናት፣ የእግዚአብሔርን ጥሪ ለማዳመጥ መቅናት። ቅዱስ ዳዊት እኮ የእግዚአብሔርን ጥሪ ለማዳመጥ በእውነት ቀንቶ ነበር። የእግዚአብሔርን ድምፅ ለመስማት ቀንቶ ነበር። ወደ እርሱ እግዚአብሔር እንዲመጣ ቀንቶ ነበር። ለዚህ ነው በመዝሙር 100 ቁጥር 3 ላይ አቤቱ አለ ወደ እኔ መቼ ትመጣለህ። ይሄ ነው በቃ ወደ እኔ መቼ ትመጣለህ በሉት። እግዚአብሔር ሁልጊዜ በልቦናችን በር ላይ ሆኖ ያንኳኳላ፣ ወዴት ነህ ይለናላ። ከዛ በኋላ እኛ ደግሞ እነሆኛለሁ፣ ነገር ግን በድለናል፣ ነገር ግን አጥፍተናል፣ አፋችን ኮልታፋ ነው፣ በደላችን በስቷል እንበለው። ከዚህ በኋላ እግዚአብሔር ይቅር እላችኋለሁ፣ የሚገባውን ነገር አድርጉ ራሳችሁን ለካህን አሳዩ ይለናል በማቴዎስ ወንጌል ምዕራፍ 8 ላይ። ያለም ጻም ያበደለኛ ወደ እግዚአብሔር ቀርቦ እግዚአብሔር ሆይ ኢየሱስ ክርስቶስ ሆይ ከለምጼ ልታነጻኝ ይገባል አለው። በዚህ ወቅት ነው ኢየሱስ ክርስቶስን ሰምቶት እንዲህ አለው፣ አንተ ለምጻም ሆይ አለ፣ አንተ ለምጻም ሆይ ትነጻ ዘንድ ከወደድክ ከፈቀድክ አለው ራስህን ሄደህ ለካህን አሳይ። እንግዲያውስ የእግዚአብሔርን ጥሪ የሰማ ሰው የእግዚአብሔርን ጥሪ ያዳመጠ ሰው ራሱን ለካህን ያሳያል። ወገኖች አይንተ እግዚአብሔር ለተባሉ ካህናት፣ እግዚአብሔርን ለወከሉ ካህናት፣ ኃጢአትን የማስተሰሪ ስልጣን ለተሰጣቸው ካህናት ኃጢአቱን ሳይፈራ ይናዘዛል። እንዲህ ነው እግዚአብሔር ሲጠራን ወዴት ነህ ሲለን እኛ ደግሞ ከዚህ ወድቀናል እያል ኑዛዝ ያስፈልገናል፣ ንስሐ መግባት ያስፈልገናል። ይህንን ግን ሳናደርግ ዛሬ ነገ የምንል ከሆነ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 8 ላይ እንዲህ ይለናል ቅዱስ ጴጥሮስ፣ 1000 ዓመት በእግዚአብሔር ዘንድ እንደ አንድ ቀን እንደሆነ አታውቁምን? ነገር ግን ጌታ ስለ ተስፋው ቃል አይዘገይም፣ ሁሉ ወደ ንስሐ እንዲደርስ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። እግዚአብሔር አምላክ ስንት ጊዜ ታገሰን? ስንት ጊዜ ስንበድለው ታገሰን? ስናጠፋው ታገሰን? ይሁዳ እኮ እግዚአብሔርን አንድ ጊዜ ነው ይካደው፣ እንደውም በሰላሳ ብር አንድ ጊዜ። እኛ ጥቅም ላሌለው ነገር እግዚአብሔርን ስንት ጊዜ ካር ነው? ጥቅም ላሌለው ነገር እየዋሸን እየደበቅን እንዲሁም በሐሰት እየማል እግዚአብሔርን ካር ነው። ግን ብንክደው እንኳን ቅሉ እግዚአብሔር አምላክ ዛሬም ልጆቼ ይለናል፣ ዛሬም ኑ ቅረቡ ይለናል። እውነት የኃጢአተኛውን መሞት አልወድም ነው ያለው፣ አልወድም አልፈቅድም ነው ያለው ጌታችን። ይህን ልናስብ ያስፈልጋል። እንዲህ ተብሎ ተጽፏል በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 16 ላይ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ይሞት ዘንድ አልፈቅድም አለ። አይፈቅድም። እንዴት ይፈቅዳል? ለኃጢአተኛዎች መጣው ለበደለኞች መጣው ያለ ጌታ እንዴት ኃጢአተኛው እንዲሞት ይፈቅዳል? እንኳን እሱ መላእክቱ፣ ቅዱሳኑ፣ ጻድቃኑ እግዚአብሔር አምላካችን እንደማይፈቅደው ሁሉ እነሱም አይፈቅዱ። በመጽሐፍ ቅዱስ እንዲህ ተብሎ ተጽፏላ በአንድ አጥ መመለስ በሰማይ ታላቅ ደስታ ይሆናል ይላል። በአንድ አጥ እንግዲህ ወገኖች እግዚአብሔር መሐሪ ነው። ኃጢአታችን እንደ ደም ቢቀላ ሊያጠራው የታመነ ነው። እንደ አለሎ ቢከብድ እግዚአብሔር አምላክ ሊያቀለው የታመነ ነው። ስለዚህም ይህ የፍቅር አባት ወደ እኛ ቀርቦ ምሕረትን ቸርነትን እንዲሰጠን ይቅርታን በጎነትን በሕይወታችን እንዲያድለን እኛም ከእርሱ ጋር ለመኖር አዎ ወዴት ነህ ስንባል ከዚህ ወድቀናል እንበለው። መውደቃችንን አምነን ወደ ካህናት አባቶቻችን እንቅረብ። ከዛ በኋላ እግዚአብሔር በጸጋ ላይ ጸጋ በበረከት ላይ በረከት ይሰጠናል። ይብቃን ወገኖቼ። ያስተማረን የመከረን አምላካችን የተመሰገነ ይሁን።